Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና ከጎኔ አብራኝ ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅት በኢትዮጵያ አፍሪካና ሌሎች አካባቢዎች የተከሰተው የአየር ንብረት መዛባት ያስከተለው ኤልኒኞ ድርቅና የጎርፍ መጥለቅለቅ በኢትዮጵያ እያስከተለ ነው።
በጅጅጋ ከተማ በደረሰ ድንገተኛ የጎርፍ አደጋ እንዲሁም በአፋር ክልል በጣለው ከፍተኛ በረዶ ምክንያት እስካሁን የ28 ሰዎች ሕይወት ሲያልፍ 84 ሰዎች ላይ ከባድ ጉዳት መድረሱ ተዘገበ።
ከአንድ ቤተሰብ 8 ሰው ማለት ነው። እህቱ 6 የወለደችው እና የእሱ ልጅ እና እህቱ ማለት ነው። እና እነዚህ አሁን አጎት መሆንላቸው 6 ሰዎች እና አንድ የእሱ ልጅ እና እህቱ ናቸው የሞቱ 8 አንድ ላይ ፋሚሊ ማለት ነው።
ነዋሪዎች ጉዳቱ ከዚያም የከፋ ነው ይላሉ። በአፋር ኤሊዳርና ገዋኔ ወረዳዎች ከብቶች በግጦሽና ውሃ እጥረት ሞተዋል። የተረፉት ደግሞ ሰውነታቸው መንምኖና በበሽታ ተጠቅተው ይታያሉ።
25 ፍየሎች ሞተውብኛል። ላሞችና በሬዎች ሙሉ በሙሉ ለማለት ይቻላል አልቀዋል።
ኡመር ቤሬ የሰጠው አስተያየት ነው። በአፋር ክልል ለዓለም የምግብና እርሻ ድርጅት ፋኦ የሚሰሩት ፓትሪክ ኮርማዋ ደግሞ አስቸኳይ እርዳታ ያስፈልጋል ይላሉ።
ሰዎች ይህንን ቆሻሻ ውሃ ነው የሚጠጡት። ይሄ ደግሞ የኑሮ ሁኔታቸውን ከማወቁም አልፎ የበሽታዎች መንስኤ ነው።
ዶክተር ሳራ ተወልደ ብርሃን የደንና የምግብ ሳይንስ ባለሙያ የመጠጥ ውሃ እጥረትን በተመለከተ ሙያዊ ማብራሪያ ትሰጠናለች።
አመታት ሲጎርፉ የነበሩ ወንዞች በዚህም ሰዓት ውሃ ወይ የላቸውም ወይ በጣም ትንሽ ውሃ ነው ያላቸው።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የፓናማ ወረቀቶች በድብቅ ባንክ ውስጥ የሚቀመጡ ገንዘቦችን በሚመለከት ሾልከው የወጡት በርካታ ሰነዶች በአፍሪካ ታላላቅ ስሞችን ይዘው መውጣት ጀምረዋል። በብዛቱና በግዝፈቱ በታሪክ ታይቶ የማይታወቅ የተባለው ሰነድ ሾልኮ መውጣት የ12 የሀገራት መሪዎች የሚገኙባቸው ፖለቲከኞች ሀብታቸውን ለመደበቅና ግብር ላለመክፈል ሲሉ ገንዘባቸውን በውጭ ሀገራት ባንኮች ማስቀመጣቸውን ያመለክታሉ። በሰነዱ ላይ ስማቸው ከተጠቀሰው አፍሪካውያን መካከል የደቡብ አፍሪካው ፕሬዚዳንት ጃኮብ ዙማ የእህት ልጅ፣ የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ መንታ እህት ዤነት ጆዚ ካቢላ፣ በእስር ላይ የሚገኙት የቀድሞ የናይጄሪያ ደልታ ግዛት አስተዳደርና የአንጎላ የነዳጅ ዘይት ሚኒስቴር ይገኙበታል። የቀድሞ የግብጽ ፕሬዚዳንት ሆስኒ ሙባረክ ልጅ አላ ሙባረክ፣ የኬንያ ምክትል የፍትህ ሚኒስቴር፣ የቀድሞ የጊኒ ፕሬዝዳንት ባለቤት፣ የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን ልጅ፣ የቀድሞ የዛምቢያ አምባሳደር፣ የቦትስዋና የይግባኝ ሰሚ ፍርድ ቤት ፕሬዝዳንት፣ በሰነድ ውስጥ የተጠቀሱት ጥቂት የአፍሪካ መሪዎች ናቸው። በሌላ በኩል ዓለም አቀፍ የወንጀል ችሎት በኬንያው ምክትል ፕሬዚዳንት ዊሊያም ሩቶ ላይ ተመስርቶ የነበረውን በስብና ላይ ወንጀል መፈጸም ክስ ሰርዟል። ዛሬ በዋለው ችሎት መሰረት ዳኞቹ በሩቶና አብረዋቸው በተከሰሱት ጆሹዋ አራፕ ሳንግ ላይ ተመስርቶ የነበረው ክስ እንዲሰረዝ 2-1 በሆነ ድምጽ ወስነዋል። ሩቶ እንደ አውሮፓውያን አቆጣጠር በ2007ና በ2008 ዓ.ም ኬንያ ላይ በተካሄደው የድህረ ምርጫ ግጭት ለተፈጸሙት ግድያዎች፣ ህዝብን በግዴታ ማፈናቀልና ወከባዎች ተጠያቂ ናቸው በሚል ነበር የተከሰሱት። የሀገሪቱ ሬዲዮ ስርጭት ኃላፊ ሳንግም በወንጀሉ ሚና ተጫውተዋል በሚል ነበር ክስ የተመሰረተባቸው። በግጭቱ ወቅት 1100 የሚሆኑ ዜጎች እንዳለቁ ይገመታል። በመጨረሻም ኢትዮጵያ በርበራ ወደብ በኩል የሚተላለፈውን የንግድ ይዘት ለማጠናከር ስትል ከሶማሌላንድ ውል ጋር ውል ተፈራርማለች። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁ ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
እሁድ ዕለት ማምሻውንና ሌሊት በጅጅጋ ከተማ በደረሰ ድንገተኛ የጎርፍ አደጋ እንዲሁም በአፋር ክልል በጣለው ከፍተኛ በረዶ ምክንያት እስካሁን የ28 ሰዎች ሕይወት ሲያልፍ 84 ሰዎች ላይ ከባድ ጉዳት መድረሱን አሾቴድ ፕሬስ የመንግስቱን ብዙሃን መገናኛ ጠቅሶ ዘግቧል። በሌላ በኩል የአሜሪካ ድምጽ ያነጋገራቸው ነዋሪዎች የሟቾች ቁጥር ከ40 በላይ ይሆናል ይላሉ። ጽዮን ግርማ ነዋሪዎቹን አነጋግራ ተከታዩን ዘግባለች።
አሶሺየትድ ፕሬስ የመንግስቱን ብዙሃን መገናኛ ጠቅሶ ባቀረበው ዘገባ እሁድ ዕለት ጅግጅጋ ከተማ ከምሽቱ 5 ሰዓት አካባቢ በደረሰ ድንገተኛ ጎርፍ ከተማውን መሃል ለመሃል አቋርጦ የሚያልፈው ቆዱን ወዳ የተባለው ወንዝ በመሙላቱ በደረሰ ድንገተኛ የጎርፍ አደጋ የ23 ሰው ህይወት ጠፍቷል። እንዲሁም በርካታ ቤቶች በጎርፍ አደጋው ተጎድተዋል። 84 ሰዎችም በከባድ ሁኔታ ቆስለዋል። የጅግጅጋ ከተማ ነዋሪዎች በበኩላቸው ለአሜሪካ ድምጽ እንደተናገሩት እሁድ ከምሽቱ 2 ሰዓት አካባቢ አነስተኛ ዝናብ እንደነበረ ነበርና ወዲያው እንዳባራ ገልጸው ወደ 5 ሰዓት አካባቢ ግን ያልታሰበ ጎርፍ ቀበሌ 04 05 እና 06 በሚባሉት አካባቢዎች ማጥለቅለቁን ይናገራሉ። ስማቸውን እንዳንጠቅስ አደራ ያሉን አንድ አስተያየት ሰጪ እሁድ ምሽት የተከሰተውን ሁኔታ ሲያስታውሱ
ዝናቡ ወዲያው ቆመ፣ ያው ጎርፉ ነው በቃ በጣም እያጉረመረመ በቃ አለ። ድምጹ ልክ እንደ አውሮፕላን አይነት ድምጽ ነበረ። ታውቃለሽ ሰው መውሰድ ምናምን ሲጀምር ጩኸት ከተማ ውስጥ ምናምን ሲበዛ እና ጨለማ ነው። የመንገድ መብራት ምናምንም አልነበረም።
እርሳቸው የሚኖሩበት አካባቢ የተከሰተው ጎርፍ አነስተኛ እንደነበር ገልጸው ጎርፍ አጥሩን ጥሶ እንዳይገባ ከመከላከል ውጭ ምንም ማድረግ እንዳልቻሉ ተናግረዋል። የደረሰውን ጉዳት በተመለከተ በኢትዮጵያ ቴሌቪዥን ከሚነገረው ውጪ የተረጋገጠ መረጃ እንደሌላቸው ገልጸው ፖሊስና የቀበሌ ሰራተኞች ዛሬም አካባቢውን እየዞሩ ሲመዘግቡ ማየታቸውን ይናገራሉ።
ገና ነው፣ ዛሬም እየዞረ የክልሉ ፖሊስና ቀበሌዎች የተጎዱ ቤቶች ምናምን እያዩ ምናምን እየመዘገቡ ነበር። ታውቃለች በየቤቱ እየገባ ጎርፉ ያደረሰውን ጉዳት እየመዘገቡ ነበር።
አቶ ሳላዲን በክሬ የተባሉ የከተማው ነዋሪ በበኩላቸው በጅግጅጋ ከተማ አብዛኛው ሰው ማታ ጫት የመቃም ልምድ እንዳለው ተናግረው ከቤተሰባቸው አባላት መካከል የተወሰኑት ቁጭ ብለው ጫት ሲቅሙ እንደነበር ገልጸው ወተት ለማምጣት አንድ ሰው ከመሀል ሲወጣ ጎርፉን እንደተመለከተ ይናገራሉ።
ስመጣ ማለት ብዙ እዚህ እኛ ጋር ያሉ ሰዎች ይቅማሉ ደጅ ወጥተው እና እስከ ማታ 8 ሰዓት 9 ሰዓት ቅሞ የሚተኙ አሉ። ስለዚህ ለሆነ ሲጋራ ወይ ለሆነ ወተት ለማውጣት ያሰበ ሰው በዳው ሲያየው ነው ይሄ ጎርፍ ከየት ነው የመጣው ያለው። እዛ ጫው ሰው በውጭበት ሰዓት በከቤት ውጡ ውጡ ምናምን ጎርፍ እዚህ አንድ እዚህ እኛ ጋር ትልቅ የሚባል እንደ ባህር ያለ ግድብ ይባላል። እሱ ያመለጠ መስሎን ነበር። እሱ ግድብ ነው የመሰለን። ከዛ በኋላ ነው ጠዋት የሰማ ነው ይሄ ጎርፍ ግድብ ሳይሆን በሌላ ጭናሳን እዛ ዘንቦ ነው ይሄ የመጣ። ይሄ ጎርፍ ከየት እንደመጣ ዝናብ የዘነበው ጅጅጋ አይደለም፣ ግን ጎርፉ በጭናሳን የምትባል ሀገር አለች፣ እዛ ነው የዘነበው። ይሄ ጎርፍ ማታ ነው ወደ 5 ሰዓት አካባቢ ሰው እየተኛ እያለ ነው ሳያስብ ይሄ ጎርፍ የገባ።
ጎርፉ የመጣው ጭናክሰን በተባለች ከተማ ከጣለው ዝናብ እንደሆነ በማግስቱ መስማታቸውን የተናገሩት እኚህ ነዋሪ ትናንትናና ዛሬ በተደረገ የአስክሬን ፍለጋ ወደ 23 ሰው ህይወት አልፏል መባሉን መስማታቸውን ይናገራሉ። እርሳቸው የሚያውቁት አንድ ሰው እርሱን ጨምሮ እህቱ ከስድስት ልጆቿ ጋር በአጠቃላይ ከአንድ ቤተሰብ 8 ሰው ህይወት ማለፉን ገልጸዋል።
በማታ ጀምሮ እስከ አርዘጋ ምትባል 04 ቀበሌ አካባቢ ከአንድ ቤተሰብ 8 ሰው ማለት ነው። እህቱ 6 የወለደችው እና የእሱ ልጅ እና እህቱ ማለት ነው። እና እነዚህ አሁን አጎት መሆንላቸው 6 ሰዎች እና አንድ የእሱ ልጅ እና እህቱ ናቸው የሞቱ አንድ ላይ ፋሚሊ ማለት ነው።
ዛሬ ቀን ከተማ ወጥተው እንዳስተዋሉት ደግሞ ቤተ ክርስቲያን አካባቢ ቤተሰብ የጠፋበት ሰው መመልከታቸውንና በአጠቃላይ ከጠፉት ሰዎች ጋር ወደ 40 የሚጠጋ ሰው ህይወት አልፏል የሚል ግምት እንዳላቸው ይናገራሉ።
አሁን እዚህ ቤተ ክርስቲያን አካባቢ አንድ 2 ልጅና እናትዮ ታጣች ይባላል። ሌላ እዛም አንድ 4 ሰው እና እናትዮ ይባላል። ሰው አሁን ብዙ ሰው አንድ ላይ ሲደመር 40 ሰው ይባላል።
በአሶሺየትድ ፕሬስ ዘገባ መሰረት እሁድ እለት በአፋር ክልልም መጋሌና ዳሎል ወረዳዎች በረዶና ኃይለኛ ንፋስ በተቀላቀለ ዝናብ ምክንያት 5 ሰዎች ህይወታቸው ማለፉ ተዘግቧል።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ 1 ሰዓት ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን።
መስታወት እንዲያሁን አት ቪኦኤ አማሃሪክ ላይ አስተያየቶቻቸውን የሰጧሉ። ሌሎቻችሁም አስተያየቶቻችሁ ናጋሩን። ስም ነው መቤቴ ነገርኩሽን አደራሽን ይላል።
ስም ነው መጣሰም የፌስቡክ
ገብተናል ይመቻችሁ። ሌላ ደግሞ ጉንፋን ይዞኛል ይሄንን ማሳውቁልኝ ያለችን አድማጭ አለች። ይማርሽ ብለናል። እስማኤል አባ ጆቢር ደግሞ በርቱ በጣም ቆንጆ ነው ብሏል። አትቪዋ ማሃሪክ ላይ ተከታተሉ።
Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Wiki talama Johnny na Gabina VOA. With Henok Fente and Mr. Ward Aragao.
በኢትዮጵያ በከባቢ አየር ንብረት ለውጥ የተነሳ ኤል ኒኞ የተባለው የአየር ሁኔታ ያስከተለው ተጽዕኖ ድርቅና በሌሎች አካባቢዎች ደግሞ የጎርፍ መጥለቅለቅ ነው። ኤል ኒኞ ከደቡብ አፍሪካ እስከ ደቡብ አሜሪካ ድረስ ነው ጉዳት ያስከተለው። በአፋር ክልል ያለውን ሁኔታ ሄኖክ ሰማዝጌር በቀጣዩ ዘገባ ይመለከተዋል።
በኢትዮጵያ ከ50 ዓመታት ወዲህ በመጠኑ ታይቶ የማይታወቅ ድርቅ በአፋር ክልል በእንስሳትና በሰዎች ሕይወት ላይ ያሳደረው ጫና ከባድ ነው። በድርቁ በተጠቁ ሌሎች አካባቢዎችም ወደ 80 ከመቶ የሚሆኑ የቤት እንስሳት መሞታቸውን ዓለም አቀፍ የእርዳታ ሰራተኞች አስታውቀዋል። በአፋር ኤሊዳርና ገዋኔ ወረዳዎች ከብቶች በግጦሽና ውሃ እጥረት ሞተዋል። የተረፉት ደግሞ ሰውነታቸው መንምኖ በበሽታ ተጠቅተው ይታያሉ። እንስሳትና ሰዎች ከአንድ የደፈረሰ ኩሬ ውሃ ይጠጣሉ። ንጹህ የመጠጥ ውሃ እጥረት ከድርቁ ጋር በተያያዘ ከተከሰተው የምግብ እጥረት ጋር ተያይዞ የሰዎችን ጤንነት እየተፈታተነ ይገኛል። በአፋር ክልል የዓለም የምግብና እርሻ ድርጅት ፋኦ የሚሰሩት ፓትሪክ ኮርማዋ ሁኔታውን ያስረዳሉ።
This is dirty water and people are drinking it. So it's not only going to affect their lives but the diseases.
ሰዎች ይህንን ቆሻሻ ውሃ ነው የሚጠጡት። ይሄ ደግሞ የኑሮ ሁኔታቸውን ከማወቁም አልፎ የበሽታዎች መንስኤ ነው። ምክንያቱም እንስሶቹም ከዚህ ነው ውሃ የሚጠጡት፣ እዚያውም ላይ ነው የሚጸዳዱት። የዓለም አቀፍ ህብረተሰብ ፋኦንና ሌሎች ድርጅቶችን እንዲተባበረን ነው የምንጠይቀው። የሚጠጣ ውሃ አቅርቦት ለእርሻ ለእንስሳትም ሆነ ለሰዎች ማሟላት ነው ዓላማው። አሁን ያለው ሁኔታ ለአደጋ የሚጥል ነው።
የከባቢ አየር ለውጥ ጋር በተያያዘ በተለያዩ የደቡብ አፍሪካና ደቡብ አሜሪካ ሀገር ድርቅ ያስከተለው ኤልኒኞ በኢትዮጵያ የፈጠረው የምግብ እጥረትና ድርቅ ከሁሉም የከፋ መሆኑን የገለጸው የዓለም የምግብና የእርሻ ድርጅት ፋኦ በተባበሩት መንግስታት ድርጅት አስቸኳይ እርዳታ ለኢትዮጵያ ሕዝብ እንደሚያስፈልግ አስታውቋል። በተለይ በአርብቶ አደር አካባቢዎች እንደ አፋርና ሶማሌ ክልል እንዲሁም አንዳንድ የአማራና ኦሮሚያ ቆላማ አካባቢዎች በግጦሽና ውሃ እጥረት የተነሳ እንስሳዎች በመሞታቸው የወተትና የስጋ ምርት ቀንሷል። በዚህም የተነሳ የአካባቢው ማህበረሰብ ለከፋ የምግብ እጥረት ተጋልጧል።
ሀያ አምስት ፍየሎች ሞተውብኛል። ላሞችና በሬዎች ሙሉ በሙሉ ለማለት ይቻላል አልቀዋል። የእንስሳት መኖ እርዳታ አግኝተን ጥቂት ከብቶች ተርፈውልናል። ሆኖም በቂ አይደለም። አሁንም ተጨማሪ የእንስሳት መኖ ያስፈልገናል። የቀሩት እንስሳት ከቀን እስኪደርሱ ቀለብ ያሻቸዋል።
ኦማር ቤሪን ነው የሰማነው። ለመጠጥና ለእንስሳት የሚውለው ውሃ በአቅራቢያው ካለ ወንዝ በሞተር ተስቦ ወደ ኩሬው ይገለበጣል። በወንዙ ዳርቻ ላሉ ሰዎች ቅርበት ቢኖረውም በሌሎች አካባቢዎች ከዝናብ የሚገኙ ውሃ የሚቋርባቸው ኩሬዎችና ኢላዎች ደርቀዋል። በዚህም የተነሳ አርብቶ አደሮች ውሃ ለማግኘት ለሰዓታት ይጓዛሉ። በቋፍ ላይ ያሉ የታመሙና የደከሙ እንስሳት ረጅም ርቀት ለመጓዝ ስለማይችሉ በመንገድ ላይ ወድቀው ይቀራሉ። የተባበሩት መንግስታት ድርጅት ባወጣው መረጃ መሰረት በአህጉሪቱ ደቡባዊ ክልል በመላው አፍሪካም እንደዚሁ ወደ 20 ሚሊዮን የሚሆኑ ሰዎች የምግብ እጥረት አጥቅቷቸዋል። ወደ 14 ሚሊዮን የሚሆኑ ሰዎች ደግሞ በምስራቅ በሚገኘው አካባቢ በድርቁ እንደተጠቁ ገልጿል። ኤልኒኞ በአፍሪካ ያስከተለው ድርቅና ጎርፍ ሲሆን ያልተመጣጠነና ወቅቱን ያልጠበቀ የዝናብ ስርጭት በአንዳንድ ቦታዎች ሰብል ሲያደርቅና እንስሳትን ሲገድል፣ በሌሎች አካባቢዎች ደግሞ የጎርፍ መጥለቅለቅ ሲያስከትል ታይቷል።
Hello Jigjiga, hello Goday, hello Gabridahar, hello Dagahbur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. What have the guys in Istan? Gabina VOA, Gabina, Gabina, Gabina.
አሁን ደግሞ ወደ ከተማ አካባቢዎች እናምራ። ከአዲስ አበባ ወጣ ብላ በምትገኘው የኦሮሚያዋ ቡራዮ ከተማ ንጹህ የመጠጥ ውሃ አቅርቦት እጥረት በአካባቢው ማህበረሰብ ላይ ያሳደረውን ተጽዕኖ ዘጋቢያችን መለስካቸው አምሃ ወደ ስፍራው ተጉዞ ያስቃኘናል።
ቡራዮ ከተማ ከአዲስ አበባ በስተምዕራብ በኦሮሚያ ልዩ ዞን የምትገኝ ከተማ ነች። ከቀድሞው የአዲስ አበባ ምብርት ፒያሳ አካባቢ ከአቡነ ጴጥሮስ ሐውልት ጀምሮ ወደ ቡራዩ የሚወስደው መንገድ ሰፍቶና አምሮ ተሰርቶ እስከ ቡራዩ ምስራቃዊ ጫፍ ይደርስና ይቆማል። ወደ ወለጋ የሚወስደው ቡራዩን ለሁለት ሰንጥቋት የሚያልፈው መንገድ አልተለወጠም፣ እንደነበረ ነው። በመንገዱ ግራና ቀኝ ውሃ የሚቀዱ ሰዎችም ሆኑ ውሃ መቅጃ ቦኖ ወይንም የውሃ ማደያ ጣቢያ አልታያለኝ። ቢቸግረኝ ከቡራዩ ማርያም ቤተ ክርስቲያን ወደ ኋላ ተመለስኩና እንደገና በግራም በቀኝም መቃኘት ጀመርኩ። አሁንም ምልክት አላገኘሁም። ወደ መንደር ውስጥ ብገባ አላጣም ብዬ ወደ ቀኝ ቁልቁል የሚያስገባ ሰፊ የጥርብ ድንጋይ መንገድ ይዤ ወረድኩ። ጥቂት እንደተራመድኩ ሁለት ወጣቶች የውሃ ቦኖ የት እንደሚገኝ እንዲያሳዩኝ ጠየቅኳቸው። የቦኖ ውሃ እኮ የለም። ቡራዩ በአሁኑ ጊዜ ከባድ የውሃ ችግር አለ። ለማንኛውም ብዙ ሰው የሚቀዳበትን ስፍራ እናሳይህ ብለው የማርያም ጠበል ተብሎ ወደሚታወቀው ስፍራ አመለከቱኝ። በስፍራው ስደርስ ወደ 50 ሜትር የሚሆን ቁልቁለት ተወርዶ ወደ ቧንቧው እንደሚደረስ ገመትኩ። ወራጅ ወንዝ አለ። ወንዙ ከግራና ከቀኝ የተበከለ ፍሳሽ እንደሚቀበልም ይታያል። ኋላ ከወንዙ ያገኘሁት ጠረን ይህንኑ አረጋገጠልኝ። በወንዙ ግራና ቀኝ እዚያም እዚህም ልብስ የሚያጥቡ ሴቶች ይታያሉ። በቧንቧ የሚወርደው ንጹሕ ነው የተባለው ውሃ የሚወጣው የማርያም ጠበል ተብሎ ከሚታወቀው እና ከታጠረው ግቢ ውስጥ ነው። በመጀመሪያ ያናገርኳት ልኬ በቀለ እንደምትባል ነግራኛለች። ከመቼ አንስቶ ነው ከዚህ መቅዳት ጀመርሽው አልኳት።
የሮባዬ ሱማወራና ብሻኒርጊ ወደ ባ
ብዙ ጊዜ ከዚህ ነው የምንቀዳው። ውሃ ከአካባቢያችን ከጠፋ ግን ቆይቷል። ከአንድ አራት ወር በላይ ነው። አልፎ አልፎ የሚመጣበት ጊዜ አለ። አለዚያ እዚህ ውሃ የለም።
በማን የበተቅሽ ትጽናለች? ይሄ ሁሉ ሲሆን ታዲያ እናንተ ለከተማ አመልክታችኋል ችግሩን?
ያካሉ እነሱ በቤካ መታ ከዝጓዱ መለ ቤኩሳን እዩ ቤካ መኑ ረክሱ መብጀለኝ ለመለ
ያውቃሉ። እነርሱም አውቀው ነው እንዲህ የሚያደርጉን። ያውቃሉ እንድንቸገር ነው። ስለዚህ በጣም ተቸግረናል። የምንጠጣው የለንም። ይህ ውሃ ይጠጣ ይጠጣ አናውቅም፣ ግን ምርጫ ስለሌለን እንጠቀምበታለን። መድኃኒት እየጨመርንበት እንጠጣዋለን። ልብሳችንንም እዚሁ ነው የምናጥበው። ቀድሞም ቢሆን የውሃ እጥረት ነበረብን አልፎ አልፎ ስለሚመጣ፣ አሁን ግን ባሰ።
ሌላዋ ከዚህ ውሃ ተጠቃሚ የሆነችው ጫልቱ ታፈሰ ትባላለች። ሁሉንም አንቱ ያላልኳቸው ወጣቶች በመሆናቸው እንደሆነ አድማጮች እንዲረዱልኝ አስታውሳለሁ። ጫልቱ ስለ ውሃው ንጽህና የምናውቀው ብዙ ነገር የለም ትላለች።
ደፌ ደፌ ንፉን ረክሴ ጀናን ቢሻኒ ለገ ከናወራበና ቤን ቁልቁል
የውሃ እጥረት ችግር ስላለብን ነው ይህንን የምንቀዳው። ንጹህ መሆን ያለመሆኑን አናውቅም። ከቤተ ክርስቲያን ቅጥር ግቢ ነው የሚወጣው። በነጻ ነው ቤተ ክርስቲያኑ የሚሰጠን። እኔ አሁን ግማሽ ሰዓት ተጉዤ ነው የምመጣው። ከሩቅ ነው የምመጣው። ያውም በቅርብ ጊዜ እዚህ ውሃ እንዳለ ሰው ነግሮኝ ነው የመጣሁት። ካለፉት ሁለት ወራት ወዲህ እዚህ የመጣሁ ቀዳለሁ።
ታርቱ እስማኤል ባላለሁ ያለችኝ በአማርኛ ነበር ያናገረችኝ።
እዚህ ውሃ የምትቀጂው ቤት ስለሌለ ነው?
ቤት? አዎ።
የለም?
አዎ የለም።
ከመቼ ጀምሮ ነው የሌለው?
ቆይቷል።
ማለት ቆይቷል ምን ጊዜ ይሆናል? በግምት
ያው እስከ ሁለት ወር ድረስ
አልመጣም። እና ሁልጊዜ መታሽ እዚህ ነው የምትቀጂው? ምን ያህል ይርቃል ከቤትሽ?
ከቤቴ አይ ትንሽ ነው ምርቀ ያለውም ሰዎች ቦምባ አይከፈትም። አይከፍቱም። ስለዛ ነው እዚህ መታ የምንታጠብ። ስለዛ ነው እዚህ ከዚህ የምንጠጣ።
እና ሁለት ወር ሙሉ ሳይመጣ ሲቀር ከዛ ጊዜ ጀምሮ እዚህ ልትመጡት? ከየት ነው የመጣው ይሄዋ?
ይሄ ከቤተ ክርስቲያን ውስጥ ነው። እንጀኔ እንጂ እንጃ
ምን እንደሆነም አይታወቅም። ምንጩ አይታወቅም። አትከፍሉም?
እኛ አንከፍልም። በነጻ ነው።
በነጻ ነው የምትቀርብ ከዚህ? የሚከፈልበት ቦታ አለ እዚህ ቡራዩ ውስጥ?
እንጃ አላየሁም። እኔ
ተምራት ኃይሉ በበኩሉ ወደ ቡራዩ ከመጣ አጭር ጊዜ ቢሆንም በውሃ ምክንያት ያየውን ችግር እንዲነግሮኛል።
ቢሻን ቦምባን እርገበዴ ቱሬረ ቦምባን እንጅርቱ
የቧንቧ ውሃ ከጠፋ ቆይቷል። ውሃ የለም። አንዴ ይመጣል፣ አንዳንዴ ደግሞ መብራትም ውሃም አብሮ ይጠፋል። እዚህ ቡራዩ ውስጥ ያለው የውሃ ችግር ከፍተኛ ነው። ከሩቅ ቦታ እየተጓዙ ነው እዚህ ውሃ የሚቀዱት።
ፋጡማ ኑሩ ልብስ ሲያጥቡ ነበር ያገኘኋቸው። ከችግር ሁሉ የሚከፋው የውሃ ችግር ነው ይላሉ።
ውሃ ችግሮኝ ነው እዚህ ድረስ የመጣሁት። ቶሎ መጣ ቢባል በ15 ቀን አንድ ቀን ነው ውሃ የምናገኘው። ይህ ካጋጠመን ሁለት ወር ይሆናል። ለሰው ልጅ ከሁሉም በላይ ውሃ አስፈላጊ ነው።
ከነቀምቴ ወደ ቡራዩ ከመጣሁ 4 ዓመቴ ነው የምትለው ወይዘሮ አዲሴ መረራ ደግሞ ቀደም ሲል በከተማው አስተዳደር አማካይነት ውሃ ይታደልበት የነበረውን ማጠራቀሚያ እያመለከተችኝ አሁን እንደማይሰራ ነግራኛለች።
እዚህ ስትኖሩ እንግዲህ ለመጀመሪያ ጊዜ አይደለም ይሄ ሆኗልም? ብዙ ቆይቷል ችግሩ?
እዚህ ቆይቷል።
ስንት ጊዜ ይሆናል?
እኔ 4 ዓመት ነው እዚህ ከቀዳው። በፊትም ይነም አላውቅም።
የለም ነበር በፊት?
ዱሮ እዚህ ነበረ። ይሄ ተዘጋ። ይሄ ቦምባ
ለምን ተዘጋ?
እኔ እንጃ። አሁን ይሄ ዘጉና እዚህ ከፈቱ። እኔ እዚህ ከቀዳው 4 ዓመቴ ነው። እዚህ ከቀዳው
ቤት አለሽ? ቤት በደንብ
ቦምባ አራ በወር አንድ ጊዜ የምትመጣ አንድ ጊዜ የምትመጣ።
ስንት ጊዜ ይቆያል? መጥቶ ማለት ቀኑ ሙሉ ይመጣል ወይስ ወደ
ይቆረጣል?
የውሃ ችግር በአዲስ አበባም ሆነ በሌሎች ከተሞች እንዳለ በየትኛውም ወገን ክርክር የሚያስነሳ አይደለም። ለዛሬ የቡራዩን ውሃ ችግር በጥቂቱም ቢሆን ቃኝተናል። በሌላ ዝግጅት ደግሞ ሌላ ይዘን ለመቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። አሁን ደግሞ የባለሙያ አስተያየት እናሰማችሁ። ዶክተር ሳራ ተወልደ ብርሃን በመቀሌ ዩኒቨርሲቲ የደንና የምግብ ሳይንስ ባለሙያ ናት። በዓለማችን እየተከሰተ ስላለው የአየር ንብረት መዛባት ኢትዮጵያን በምን አይነት መልኩ ሊጎዳት እንደሚችል ከዚህ ቀደም ሙያዊ አስተያየቷን ሰጥታናለች። ለዛሬ ደግሞ ኢትዮጵያ የውሃ እጥረትን እንዴት ለመቋቋም እንደምትችል አጠር ያለ አስተያየቷን ሰጥታናለች።
ሰማንያ አምስት በመቶ የሚሆነው የኢትዮጵያ አርሶ አደርና አርብቶ አደር የዝናብ ውሃን ጠብቆ ነው የሚተዳደረው። በየአመቱ በሚዘንበው የዝናብ መጠን ማነስ ከአምራች ገበሬዎቹ ሕይወት በተጨማሪ በምግብ አቅርቦት ላይ ከፍተኛ እጥረት ይገጥማል። በተደጋጋሚ በኢትዮጵያ የሚከሰተውን የውሃ እጥረት በተያያዥነትም ረሃብና ድርቅን እንዴት ለመቋቋም እንደሚቻል የተለያዩ የውሃ አጠቃቀም ዘዴዎች ሲተገበሩ ቆይተዋል። የውሃ እጥረት ችግርን በኢትዮጵያ ለመቅረፍ ምን መደረግ አለበት? በመቀሌ ዩኒቨርሲቲ ረዳት ፕሮፌሰር የሆነችው የደንና የምግብ ሳይንስ ባለሙያ ሳራ ተወልደ ብርሃን በውሃና በአየር ንብረት መዛባት ዙሪያ ሙያዊ አስተያየቷን ሰጥታናለች።
የምናገኘውን ውሃ በበቂ ሁኔታ እየተንከባከብን ዘንበውንም ዝናብ አቁርን በመያዝ ወንዞች፣ ምንጮች እንዲጎለብቱ በማድረግ ችግሩን ለማሸነፍ የምንችልባቸው መንገዶች እንዳሉ የተለያዩ ጥናቶችም ኢትዮጵያ ውስጥ ራሱ የተሰሩ እንደዛ አይነት ስራዎች ያመላክታሉ። ግን ዝናብ ከሌለ የለም ውሃ ማለት ነው እና ለምሳሌ አመታት ሲጎርፉ የነበሩ ወንዞች በዚህን ሰዓት ውሃ ወይ የላቸውም ወይ በጣም ትንሽ ውሃ ነው ያላቸው። ወንዞቹ ደግሞ እንግዲህ የሚመጡት ከምንጭም ተፋሰሳቸው ከሚመጣላቸው ውሃ ነው። ተፋሰሱን ሙሉ ይዞ ውሃ የለም ማለት ነው። ዝናብ ካልዘነበ ውሃ የለም። በእርግጥ እኛ ሁል ጊዜ የሚዘንብ ዝናብ ላይ ብቻ ተመርኩዘን መቆየትና መኖር አለብን ወይስ ለውጥ ማምጣት አለብን የሚለውን አንስተን ብናወራ ዝናብ እየጠበቅን የምናካሄደውን እርሻ መቀየር እንዳለብን አምናለሁ። የዘንድሮ ክረምት ነው መጥፎ የነበረው እና አምና የነበረው ጥሩ ክረምት ላይ የነበረውን ውሃ በሙሉ ሰብስበን የፈለግነውን ያህል ማቆየት ብንችልና ለመጥፎ ጊዜ መጠቀሚያ ማድረግ ብንችል ጥሩ ነው። ያንንም መስራት የምንችልበትን መንገዶች ደግሞ ያው የውሃ ምህንድስና ሙያ ላይ ያሉ፣ የተፈጥሮ እንክብካቤ ሙያ ላይ ያሉ፣ እንደኔም የደን ልማት እንክብካቤ፣ የተፈጥሮ እንክብካቤ ላይ ያሉ ሰዎች ብዙ ስራ መስራት ይጠበቅብናል።
በዓለም አቀፉ አየር ንብረት ጥበቃ ላይ ኢትዮጵያ በምን መልኩ አስተዋጽኦ ማድረግ ትችላለች?
አንደኛ የኢትዮጵያ ሕዝብ ለራሱ ሲል ውሃ ከማቆርም ባለፈ ደንን በማልማት አካባቢውን በመንከባከብ የአየር ንብረት ለውጡን ጋብ እንዲል ወይም ደግሞ ለመግታት የበኩሉን አስተዋጽኦ ማድረግ አለበት። ድርቁም የሚመጣው በዛ ምክንያት ነው። የአየር ውስጥ ያሉት ዩቪ ሬይዝ የሚጨምሩት በዛ ምክንያት ነው። ሌሎችም ችግሮች አሉ ተያይዘው የሚመጡና ያን ሁሉ ለመቋቋም እኛም የበኩላችንን እናደርጋለን። የተቀረውም ዓለም የበኩሉን ያደርጋል። ከዛ እንግዲህ ተስፋ እናደርጋለን ወደ ተሻለ ዓለም እንመጣለን።
እያንዳንዱ የኢትዮጵያ ግለሰብ አሁን እየተከሰተ ያለውን የውሃ እጥረት እንዲሁም የአየር ንብረት ለውጥን ለመቀነስ ምን ቢያደርግ የተሻለ ነው?
እያንዳንዱ ሰው ከቤቱ የሚችለውን ቢያደርግ። ከሰልም መጠቀም ሲኖርብን ነዳጅ ቆጣቢ የሚባሉ እንደ ምርጥ ምድጃ አሉ። የተለያዩ ነዳጅ የሚቆጥቡ አይነት ምድጃዎች አሉ። ያንን በማድረግ ከዛ ሁሉም ደግሞ በየአቅሙ አንድ ዛፍ ቢያለማ የአካባቢውን አየር መቀየር ይችላል እጽዋት መኖሩ። ከዛም ያለፈ ግን ለዓለም አቀፍም አስተዋጽኦ እያደረግን ነው። ለልጆቻችንም የምናስረክባትን ሀገር አሳምረን አስተካክለን እየተውን ነው። ይህንን ማድረግ ብንችል ጥሩ ነው። እንደገና ደግሞ ለምንጠቀምባቸው ነገሮች ሁሉ እያሰብንና እየተጠነቀቅን ብንጠቀም፣ ኬሚካሎችንም ብሎ ያለ አግባብ መጠቀም ብንተው፣ ለምሳሌ አረም ማረም ስንችል ጉልበት እኛ ሀገር ርካሽ ስለሆነ ማለት ነው፣ አረም መከላከያ ከመርጨት መድኃኒት በብዛት ከመጠቀም ብንጠነቀቅ የአካባቢውን ጤንነት ጠብቀን ለመጓዝ ማለት ነው። እንዲህ አይነት አማራጮች ብንከተል ጥሩ ነው። አካባቢያችንን እንዴት አድርገን እናስተካክል እያልን በያለንበት ሙያ እያሰብን ብንሰራ ጥሩ ነው ብዬ አስባለሁ።
የሳክስፎን የሙዚቃ ተጫዋች የነበሩት ሙዚቀኛ ጌታቸው መኩሪያ በ82 ዓመታቸው ትናንት ከዚህ ዓለም በሞት ተለይተዋል።
አቶ ጌታቸው መኩሪያ የኢትዮጵያን ዜማዎች በሳክስፎን አሳምረው በመጫወት ይታወቃሉ። በተለይም የራሳቸው በሆነው የሙዚቃ አገላለጽ ችሎታቸው በዘመኑ ከነበሩት የሙዚቃ መሳሪያ ተጫዋቾች የተለዩ አድርጓቸዋል። በማዘጋጃ ቤት ቲያትር፣ በብሔራዊ ቲያትር፣ በፖሊስ ሰራዊት የሙዚቃ ባንድ ውስጥ ለአመታት ሙዚቃን ተጫውተዋል፣ ሙዚቃን አስተምረዋል። ሙዚቀኛ ጌታቸው መኩሪያ በሳክስፎን የተለየ የሳክስፎን ቃናቸው፣ የሀገር ዜማ የሆነውን የሽለላና የፉከራ የዜማ አጨዋወታቸው ከሀገር ባለፈ በውጭ የሙዚቃ አድናቂያን ዘንድ ተለይተው እንዲደመጡ አድርጓቸዋል።
እንግዲህ ስራቸውን ትተውልን ነው ያለፉት። እናመሰግናለን።
ዛሬው የጋቢና ጉዟችን ይሄን ይመስል ነበር።
ዝግጅታችን ተጠናቋል። በፌስቡክ ላይ @ቪኦኤ አማሪክ እንደዚሁም በትዊተር አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው እኔ መስታወት አድራጋውና
ሄኖክ ሰማእግዜርነን። ዝግጅታችንን በቴክኒክ ያቀናበረው ሞክቢል ያበረው ነው። መልካም ምሽት።
ጉዟቸው የሰመረ ይሁን እያልን እንሰናበታለን።